Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ።
እዚህ ጋር መታወቅ የሚገባው አሁን የምንሰጠው እርዳታ ዓለም አቀፍ ደረጃውን የጠበቀ ነው። ያ ማለት ለአንድ ሰው 2100 ኪሎ ካሎሪ በቀን የሚያስገኝ ነው።
አቶ ምትኩ ካሳ በኢትዮጵያ የተከሰተውን ድርቅ ምላሽ በበላይነት የሚመራው የብሔራዊ አደጋ መከላከያና ዝግጁነት ኮሚቴ ጸሐፊ ናቸው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ሌሎች በርከት ያሉ ዘገባዎችና ቅንብሮችም ለሰዓቱ ተሰናድተዋል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። የዛሬ አርብ ህዳር 17 2008 ዓ.ም ስርጭታችንን ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ለቅንብሩ፣ ቮይቴክ ሶርኛክ ለስርጭት ምህንድስናው ተሰይመዋል። ቀዳሚው የሰዓቱ የዓለም ዜና ነው ከአዲሱ አበበ።
እንደምን አምሽታችኋል። የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ የናይሮቢ ጉብኝታቸውን ያጠቃለሉት አንድ ንጽህናው ያልተጠበቀ የድሆች መኖሪያ ሰፈር ተመልክተው ነው። በዚያም ዝቅተኛ ኑሮ በሚኖሩ የከተማው ድሆች ላይ ይፈጸማል ያሉትን ግፍ አውግዘዋል። ለችግሩ ምክንያት ሆነዋል በማለት የከሰሷቸው የህዝቡን ሀብት አጋብሰው ስልጣን ላይ የቆዩ ስግብግቦች ሲሉ የጠሯቸው ጥቂቶች ናቸው። በዚህ ላይ ዘገባ ይኖረናል። በሶስት ሰዓት ፕሮግራማችን ላይ ይቀርባል። ባለፈው ሳምንት ማሊ ዋና ከተማ ባማኮ ውስጥ በሚገኝ ዘመናዊ ሆቴል ውስጥ በደረሰውና ለ19 ሰዎች ሞት ምክንያት በሆነው ጥቃት የተጠረጠሩ ሁለት ሰዎች በልዩ ኃይሎች ቁጥጥር ስር ዋሉ። ከጦር ኃይሉ ዛሬ አርብ ይፋ የሆነ መግለጫ እንዳመለከተው ሁለቱም ተጠርጣሪዎች የተያዙት ዋና ከተማ ባማኮ ውስጥ ሲሆን በተጨማሪ የሚካሄደው ምርመራ ደግሞ ወደ እውነቱ ያመራል ይሆናል። ሁለቱ ታሳሪዎች በምን ምክንያት ሊጠረጠሩ እንደተቻለ ግን የተሰጠ ማብራሪያ የለም። ራዲሰን ብሉ ሆቴል ላይ እንደ አውሮፓ አቆጣጠር ባለፈው ህዳር 20 ቀን ለደረሰው ጥቃት የምዕራብ አፍሪካዎቹ ነውጠኞች አልቃይዳና የእርሱ ተባባሪ አልሙራቢቱ ኃላፊነት መውሰዳቸው ይታወቃል። የማሊው ፕሬዚዳንትም የሶስት ቀን ብሔራዊ ሐዘን ማወጃቸው አይዘነጋም። የጀርመን ፖሊሶች ሁለት አገሪቱ ላይ ከፍተኛ ጥቃት ለማካሄድ ያሴሩ ተጠርጣሪዎችን በርሊን ውስጥ በቁጥጥር ስር አዋሉ። በበርሊን ፖሊሶች መግለጫ መሰረት ተጠርጣሪዎቹ በቁጥጥር ስር የዋሉት ጀርመን ዋና ከተማ ትናንት ሐሙስ በአንድ እስላማዊ የባህል ማዕከል ውስጥ አሰሳ ከተደረገ በኋላ ነው። ባለሥልጣናት ተጠርጣሪዎቹ አንዱ የ28 ሌላው የ46 ዓመት ዕድሜ እንዳላቸው ከመግለጥ ባለፈ ዜግነታቸውንም ሆነ አቅደዋል የተባለውን የጥቃት ዝርዝር አልተናገሩም። አንካራ የሩሲያውን ጄት አውሮፕላን ቱርክና ሶሪያ ድንበር ላይ መታ ከጣለች ወዲህ የቱርክ ጠቅላይ ሚኒስትር አህመድ ዱቮቶግሎ አገራቸው ከሩሲያ ጋር ያላትን ውጥረት ለማርገብ እንደሚፈልጉ አስታወቁ። ጠቅላይ ሚኒስትር ዱቮቶግሎ በብሪታንያው ዘ ታይምስ ጋዜጣ ላይ በወጣ የአስተያየት መስጫ አምድ ላይ በሰጡት አስተያየት የአገራችን ዳን ድንበር የማስከበር ሁኔታ እንደተጠበቀ ሆኖ ቱርክ ከሩሲያና ከሌሎች ሸሪክ አገሮች ጋር ያለውን ውጥረት ለማርገብ ጥረት ታደርጋለች ብለዋል። በእስላማዊ መንግስት ነኝ ባዩ ነውጠኛ ቡድን ላይ የሚካሄደው ጦርነት ከፍተኛና ቅድሚያ የተሰጠው ጉዳይ መሆኑን ግን አልሸሸጉም። በመጨረሻም ገንዘቤ ዲባባ ከኢትዮጵያ በሴቶች፣ አሽተን ኢተን ከዩናይትድ ስቴትስ በወንዶች የዓመቱ ምርጥ የዓለም አትሌቶች ተብለው መመረጣቸውን ዓለም አቀፉ አትሌቲክስ ፌዴሬሽን ማኅበር ትናንት አስታወቀ። ሁለቱ አትሌቶች እንደ አውሮፓ አቆጣጠር በ2015 አዲስ የዓለም ክብረ ወሰኖችን ያስመዘገቡ ሲሆን ገንዘቤ በ1500 ሜትር ኤተን በዴካትሎን አሸንፈው በቤይጂንግ የዓለም ሻምፒዮና የወርቅ ሜዳሊያ መሸለማቸው ይታወቃል። ለሰዓቱ ያለን ዜና በዚሁ አበቃ።
አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ያለውን የሰዓቱን የዓለም ዜና ዝርዝር ይዞ ይመለሳል። አድማጮች፣ አሁን ወደ ቀዳሚው የምሽቱ አብይ ርዕስ። በድርቅ ምክንያት ያስቸኳይ ጊዜ ምግብ እርዳታ ለሚያስፈልጋቸው ኢትዮጵያውያን እየተደረገ ያለው ድጋፍ ዓለም አቀፍ ደረጃውን የጠበቀ ነው ሲሉ ጉዳዩን የሚከታተለው ብሔራዊ ኮሚቴ ጻፊ አስታወቁ። የድርቁ ምላሽ በበላይነት የሚመራው የብሔራዊ አደጋ መከላከያና ዝግጅነት ኮሚቴ ነው። ጻፊው ምትኩ ካሳ ናቸው ያሉት። ለአሜሪካ ድምጽ ራዲዮ እንደገለጹት ሊረዱ የሚገባቸው ሰዎች የሚለዩትም በራሳቸው በአርብቶ አደሮቹና በአርሶ አደሮች ነው ብለዋል። በኢትዮጵያ በድርቅ ምክንያት የሞተ ሰው የለም ሲሉም የአንዳንድ መገናኛ ብዙሃንን ዘገባዎች በድጋሚ አስተባብለዋል። አቶ ምትኩ አዲስ አበባ ውስጥ ያነጋገራቸው እስክንድር ፍሬው ነው፣ ዘገባውን ይዟል።
በበልግ ዝናብ መጥፋትና ኤልኒኖ ባስከተለው የክረምቱ ድርቅ ምክንያት ያስቸኳይ ጊዜ የምግብ እርዳታ የሚፈልጉ ኢትዮጵያውያን ቁጥር 8.2 ሚሊዮን ደርሷል። ለዚሁ ድርቅና ላስከተላቸው ችግሮች ምላሽ ለመስጠት የብሔራዊ አደጋ መከላከልና ዝግጁነት ኮሚቴ መቋቋሙ ይታወሳል። ይህንኑ ኮሚቴ በጻፊነት የሚመሩትና የዕለት ተዕለት ተግባራትን የሚከታተሉት አቶ ምትኩ ካሳ ዛሬ ከቪኦኤ ጋር ቃለ ምልልስ አድርገዋል። በግብርና ሚኒስቴር ያደጋ መከላከልና ዝግጁነትና የምግብ ዋስትና ዘርፍ ሚኒስትር ዴታ ሆነው ያገለገሉት እንደዚሁም ያስቸኳይ ጊዜ የምግብ እርዳታ እንቅስቃሴን በመምራት የሚታወቁት አቶ ምትኩ በዚህ አመት እየተሰራ ያለው ስራም የተሳካ መሆኑን ነው የሚናገሩት። በአንዳንድ አካባቢዎች በድርቅ ለተጎዱ ወገኖች የሚደረገው እርዳታ በጊዜው ያልደረሰና በመጠንም ያነሰ ስለመሆኑ የሚሰጡ አስተያየቶችንም አልተቀበሉም።
እዚህ ጋር መታወቅ የሚገባው አሁንም እንሰጠው እርዳታ ዓለም አቀፍ ደረጃውን የጠበቀ ነው። ያ ማለት አንድ ሰው 2100 ኪሎ ካሎሪ በቀን የሚያስገኝ ነው። ያ ማለት በእያንዳንዱ በነፍስ ወከፍ 15 ኪሎ ግራም ስንዴ፣ 1.5 ኪሎ ግራም ጥራጥሬ፣ ግማሽ ሊትር 1.45 ኪሎ ግራም ዘይትና እድሜያቸው ከአምስት ዓመት በታች ለሆኑት እና ለነፍሰ ጡርና ለሚያጠቡ እናቶች በነፍስ ወከፍ 4.5 ኪሎ ግራም አልሚ ምግብ ነው የሚሰጠው። ይሄ ማለት ቅድም ያልኩትን ካሎሪ የሚያሟላ ነው። ለዚህ ይሄ ለእያንዳንዱ ሲሰጥ በዛ አግባብ ነው የሚሰጠው። አንድ ያለ ሁለት ሲሰጥ በወር ነው የሚሰጠው አንዴ። ለዚህ እንደዚህ አይነት ችግሮችን ለማስወገድ ምንድነው ያደረግነው? ለምሳሌ እርዳታ ስናሰራጭ እንደ ምሳሌ እንወስድና አምስተኛ ዙር እርዳታ የሰጠንበት ወረዳ
ለአምስተኛ ወር ማለት ነው።
አዎ፣ አምስተኛ ወር እርዳታ የሰጠንበት ወረዳ ቀጥሎ የስድስተኛ ዙር ሲሰጠው መጀመሪያ እሱን ነው የምናስቀድመው። ለምን? ወር ይሞላዋል። ምክንያቱም መቋረጥ የለበትም። በዛ አግባብ ነው የምንሰጠው።
እርዳታ እንዲሰጠን ስንጠይቅ ከብቶቻችንን ሸጠን እስክንጨርስ ይጠብቁናል በሚል ድርቁ ባጠቃቸው አካባቢዎች ከሚኖሩ አንዳንድ አርሶ አደሮችና አርብቶ አደሮች ለሚሰነዘሩ አስተያየቶችም አቶ ምትኩ ምላሽ ሰጥተዋል። ከዚህ አንጻር እርዳታ የሚገባቸው ሰዎች የሚለዩት በራሳቸው በአርሶ አደሮቹና በአርብቶ አደሮቹ መሆኑን ያስታወሱት፣ ቅድሚያ የሚሰጠው ችግሩ ለባሰባቸው ሰዎች መሆኑን ያመለከቱት አቶ ምትኩ ሌሎች ደግሞ በቀጣይነት በሚወጣው ሰነድ ሊካተቱ እንደሚችሉም ጠቁመዋል። ትኩረታቸው የሰውን ሕይወት መታደግ መሆኑን በመግለጽም ጥሪታቸውን አሟጠው እስኪጨርሱ ግን አንጠብቅም ብለዋል።
እርዳታ ውስጥ የገቡ አካባቢዎች ይቅርና ለምሳሌ በአሴስመንቱ በግምገማ ወቅት ያልታቀፉ ወረዳዎች ይኖራሉ። ምረዳቸው ያ ማለት ምንድን ነው? ግምገማ በተካሄደበት ሰዓት ጥሩ ሁኔታ ላይ ነበሩ። ነገር ግን ግምገማው ከተደረገ በኋላ በአንድም ሆነ በሌላ ምክንያት ችግር ላይ ወደቁ ወረዳዎች ካሉ ግምገማ ውስጥ አልተካተቱም ተብሎ አይታለፉም። ትልቁ ነገር የዜጎችን ህይወት መታደግ ነው። ያ ስላለ እነሱ እናስገባለን። በተመሳሳይ መንገድም አሁን አንድ ከብት ሁለት ከብት ስላለው አትረዳም አይባልም። ሽጦ እንዲጨርስም አይመከርም። የተወሰኑትን ሽጦ የተወሰኑትን ግን መኖ የቀረበለት ይዞ እንዲቆይ ይፈለጋል። ምክንያቱ ዝናብ በሚዘንብበት ሰዓት እነሱን ይዞ ነው ተኪ መተዳደሪያውን ማቆየት የሚችለው በዘላቂነት መጠቀም ይችላል። ስላለ ገዢው ምንድነው አሁን እላይ ያለው አካል አይደለም የክልን ያዝ የክልን አትያዝ የሚለው እታች ያለው መዋቅር ራሱ የአርሶ አደሩ መዋቅር የአርብቶ አደሩ መዋቅር ነው።
በድርቁ ምክንያት ለከፋ ረሃብ እየተጋለጡ የሰው ህይወትም የሚያልፍባቸው አካባቢዎች መኖራቸውን የሚጠቁመውን ዘገባም አስተባብለዋል። የብሪታንያ ማሰራጫ ኮርፖሬሽን ቢቢሲ በቅርቡ እንዳለው በአንዳንድ አካባቢዎች በየቀኑ ሁለት ህጻናት በረሃብ ይሞታሉ። አቶ ምትኩ ግን እስካሁን በኢትዮጵያ በድርቅ ምክንያት የሞተ ሰው የለም ብለዋል።
ቢቢሲ አወጣ የተባለውን ምስል ከአንድም ሶስት አይቻል። ስለዚህ ምናልባት ምስሉ ላይ ተን እንደሆነ እንኳን ሰዎች በረሃብ ሊሞቱ ይቅርና የራብ ምልክትም አይታይባቸው። ምክንያቱም የስነ ምግብ ችግር እኔ እስከ ማቆ ድረስ ከትንሽ ህፃን ነው የሚጀምረው። ትንሽ ህፃን ነው የሚቆዳው። ከትንሽ ጀምሮ ላይ ነው የሚሄደው። ስለዚህ እናትየው ተሸክማለችውን ስናይ ሙሉ ሰውነት ያለው ህፃን፣ አብሮ ያሉትን ታላቅ ወንድሞቹንም ስናይ ሙሉ ሰውነት ያላቸው ናቸው። አብራሩትም ሰው የሰነ ሙሉ ሰውነት ያላቸው ናቸው። ሰው በራም ምክንያት ሞቷል ያማት ምንድነው? በቀን ሁለት ሰው ሞቷል ከተባለ አጻናት ሞቷል ከተባለ እርዳታ ማሳየ ከጀምር ጊዜ ጀምሮ 10 አካባቢ ነው የሚሆነው። 600 ህጻናት ሞቷል ማለት ነው በዛ አካባቢ ብቻ። ይሄ ከሆነ ተራቀ ነው ነው ለገባው ከድርቅ ጋር ታይዞ ምንም የሞተ ሰው የለም። ያንን ደግመን እስካካይ ድረስ በመሄድ ቼክ ተደርጓል። ቀደም ብሎ እንዳል ነበር እርግጠኛ ነኝ እና ቀደም ብዬ እንዳልኩት ምንም የሞተ ሰው የለንም። ምክንያቱም መንግስት በአግባቡ በሚፈለገው ወቅትና በሚፈለገው መጠን እርዳታ እያቀረበ ስላለ
የብሔራዊ አደጋ መከላከልና ዝግጁነት ኮሚቴ ጸሐፊ ከሆኑት ካቶ ምትኩ ካሳ ጋር ያደረኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ቀን ይቀርባል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስከንድርና አመሰግናለሁ ለዘገባው። እዚያው አዲስ አበባን ቆያለን ለተከታዩ መጽሔት ቀዳሚ ርዕስ። የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ የመገናኛ ብዙሃን በሚፈለገው ደረጃ መረጃ እንዲሰበስቡ ያስፈጻሚው ክፍል ስር የሰደደ ምስጢራዊነት መሰበር ይኖርበታል አሉ። የመረጃ ነጻነት፣ የዜጎች ሰብአዊና ዲሞክራሲያዊ መብቶች መረጋገጥና ሌሎች መብቶች መከበራቸውን ማሳያ እንደሆነም ጠቁመዋል ይላል መለስካቸው አማሃ ከአዲስ አበባ አጠናቀረው በዚህ ዘገባው።
የመረጃ ነጻነት ህግ አፈጻጸምና ተግዳሮቶቹ በሚደረስ ዙሪያ የተዘጋጀ የውይይት መድረክን ለመክፈት የተገኙት የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ ባደረጉት ንግግር ትኩረት የሰጡት የመረጃ ነጻነት ለመልካም አስተዳደር ግንባታ ያለውን ጥቅም ይመስላል። በሳቸው አገላለጽ መረጃ የማግኘት መብት የግልጽነትና የተጠያቂነት መርሆች የሚያጎለብትና የህዝብ ተሳትፎንና የስልጣን ባለቤትነትን የሚያረጋግጥ ከመሆኑም በላይ መልካም አስተዳደርን የማጠናከር ዓላማ ስላለው ሁለቱም የአንድ ሳንቲም ሁለት ገጽታዎች ናቸው ለማለት ይቻላል ብለዋል። ቀጥለውም መንግስት በሁለተኛው የእድገትና ትራንስፎርሜሽን እቅዱ ዘመን በዋነኝነት ከያዛቸው አጀንዳዎች አንዱ ይኸው የመልካም አስተዳደር ጉዳይ እንደሆነም ገልጸዋል። ይህንን አጀንዳ ተግባራዊ ለማድረግ ግን በመረጃ የታጠቀ የነቃና ለመብቱ ተሟጋች የሆነ ዜጋ ማፍራት ግዴታ መሆኑንም ያስገነዝባሉ። የመገናኛ ብዙሃን በዚህ ረገድ ያላቸውን ከፍተኛ ሚና እውቅና የሰጡት አፈጉባኤ አባዱላ ገመዳ በዚህ ረገድ መገናኛ ብዙሃን የበኩላቸውን አስተዋጽኦ እንዳያደርጉ የመንግሥት አስፈጻሚ አካላት ዋናው እንቅፋት መሆናቸውን ለመናገርም የመጀመሪያው የሀገሪቱ ትልቁ ባለሥልጣን ሆነዋል።
የመረጃ ምንጭ በመሆን በመንግሥትና በሕዝብ መካከል እንደ ድልድይ የሚያገለግሉ የመገናኛ ብዙሃን ተቋማትን በዚህ ረገድ የሚጫወቱት ሚና ከፍተኛ ነው። ይሁን እንጂ የመገናኛ ብዙሃን በሚፈለገው ደረጃ መረጃ ሰብስበው ለህብረተሰቡ ማሰራጨት ብልሹ አሰራሮችና ሙስናን እንዳይታገሉ የአስፈጻሚው አካላት የቆየና ስር የሰደደ የምስጢራዊነት ባህል መሰበር ይኖርበታል።
አፈ ጉባኤ አባዱላ መረጃ የማግኘት ነጻነት ተግባራዊ ቢሆን መልካም አስተዳደርን መገንባት ብቻ ሳይሆን መብቱ የዴሞክራሲያዊ ስርዓትን ለመገንባትም ወሳኝ ሚና እንዳለው አስገንዝበዋል።
አሁን ባለንበት ክፍለ ዘመን መረጃ የዴሞክራሲ ኦክሲጂን ነው የሚል ስያሜ ተሰጥቶታል። ምክንያቱም የመረጃ ነጻነት ለዜጎች ሰብአዊና ዲሞክራሲያዊ መብቶች መረጋገጥና መጎልበት፣ ግልጽነትና ተጠያቂነት ያለበት የመንግስት አሰራር ለመፍጠር፣ የምርመራ ጋዜጠኝነትን ለማበረታታት፣ ሙስናንና ክራይ ሰብሳቢነትን ለመታገል ወዘተ አስፈላጊ በመሆኑ ነው። በዚህ መልኩ የመረጃ ነጻነትን በስራ ላይ መዋል ማለት ህገ መንግስታችንን የመተግበር አንዱ አካል መሆኑ ይታወቅ ይገባል።
ይህን የውይይት መድረክ ካዘጋጁት መካከል የኢትዮጵያ የህዝብ እንባ ጠባቂ ተቋም አንዱ ነው። ተቋሙ የመረጃ ነጻነት አዋጅን አፈጻጸም እንዲከታተል ሙሉ ኃላፊነት በአዋጅ ተሰጥቶታል። የተቋሙ ዋና እንባ ጠባቂ ወይዘሮ ፎዚያ አሚንም መረጃ የማግኘትና የማሰራጨት መብት ለመገናኛ ብዙሃን ባለሙያዎች የተሟላ ለመሆኑ ምን ያህል እንቅፋት እንደሆነባቸው ተናግረዋል።
መረጃ የመጠየቅ የማግኘትና የማሰራጨት መብት ከዜጎች ባለፈ ለመገናኛ ብዙሃን ተቋማት ወሳኝ ቢሆንም የመረጃ እጥረት ለዘርፉ ባለሙያዎች ከባድ ፈተናና ተግዳሮት ሆኖ ቆይቷል።
በዕለቱ ከባለሥልጣናት ንግግር ሌላም ሁለት የአዲስ አበባ ዩኒቨርሲቲ መምህራን በዚሁ ጭብጥ ዙሪያ ያደረጓቸውን ጥናቶች ውጤት ባጭሩ አቅርበዋል። ዶክተር ደረጀ ዘለቀ የጥናት ውጤታቸው የሚያሳያቸውን መሠረት አድርገው ጥሩ ሕግ ቢኖርም መረጃ የማግኘት አዋጁ በብዙ መልኩ ተፈጻሚ አልሆነም ብለዋል። ባለሥልጣናት መረጃ የመስጠት ግዴታ እንዳለባቸውም ገልጸዋል። ሌላው የጥናት ጽሑፍ አቅራቢ ዶክተር ነገሪ ለንጮ ደግሞ ይህን ብለው ነበር።
የመንግስት ኃላፊዎች ሚኒስቴሮች ጭምር መረጃን ለመስጠት ፈቃደኝነታቸው እንደሚጠበቀው አለመሆኑን ነው የሚገልጸው። አንዳንድ ጋዜጠኞች እንደገለጹት በሚዲያ ተቋማት ውስጥ የኢህአዴግ የገዢው ፓርቲ ያስተላለፈውን እንኳን እንዲተላለፍለት የሚፈልገውን እንኳን መንግስትን ይጎዳል ብሎ ከኢህአዴግ በላይ እንደ ኢህአዴግ የሚያስቡ እንዳሉ ይገልጻሉ።
ዶክተር ነገሪ መፍትሄ ያሉትንም ሀሳብ ሰንዝረዋል።
መፍትሄው ደግሞ ችግሩ ያለባቸው የመንግስት ህዝብ ግንኙነት ኃላፊዎችና በአጠቃላይ ደግሞ መንግስት ኦነስት ሆኖ ይሄንን ችግር ለመፍታት ጥረት ማድረግ ያስፈልጋል። ነገር ግን በተቻለ መጠን የሚዲያ ተቋማት ኢንቨስቲጌቲቭ ጆርናሊዝም እንዲስፋፋ ጥረት ማድረግ ነው።
የመገናኛ ብዙሃንና የመረጃ ነጻነት አዋጅ ከወጣ ዓመታት ተቆጥረዋል። በአዋጁ አፈጻጸም የሚያጋጥሙ ፈተናዎችን እስከዛሬ በይፋ ይናገሩ የነበሩት የግል መገናኛ ብዙሃን ጋዜጠኞችና ተቃዋሚዎች ወይንም አንዳንድ ተቺዎች ብቻ እንደነበሩ ይታወሳል። በቅርቡ የገዢው ፓርቲ እና ከፍተኛ የመንግስቱ ባለስልጣናት በሀገሪቱ አለ ስለተባለው የመልካም አስተዳደር ችግር ያደረጉት ውይይት በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ከተላለፈ ወዲህ ለወትሮው በአደባባይ የማይነሱ የመንግስት የአስተዳደር ችግሮች እየተነሱ ይገኛሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝም በቅርቡ የመርማሪ ጋዜጠኝነት መበረታታት አለበት ሲሉ ተደምጠው ነበረ። ይህ ሂደት ወዴት እንደሚያመራ እየተከታተል ልናቀርብ እንሞክራለን። የትናንትናውን መድረክ ያዘጋጁት የሕዝብ እንባ ጠባቂ ተቋምና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውንም ለዘገባው አመሰግናለሁ። አሁንም ታዲያ ሌላ ዘገባ ያደርሰናል። የኢትዮጵያ ሳይንስ አካዳሚ ሁለተኛ ጉባኤ በአገሪቱ እየተስፋፋ ካለው ከፍተኛ ትምህርት የሚገኘው ጠቀሜታ ስለሚያድግበት ብልሃት ትኩረት ሰጥቶ እንደሚወያይ ተገልጧል ይለናል። የከፍተኛ ትምህርትን ጥራት ለማሻሻልና በምርምር ላይ ያተኮሩ ዩኒቨርሲቲዎች የሚቋቋሙበት ወይም የሚጠናከሩበት ረገድ ጉባኤው የፖሊሲ ሀሳብ ለመንግስት እንደሚያቀርብ የተገለጸበትን ተከታትሎ ተከታዩን አጠናቅረዋል።
የኢትዮጵያ ከፍተኛ ትምህርትና ምርምርን ወደ ላቀ ደረጃ ማሳደግ በሚል መሪ ቃል ዛሬ የኢትዮጵያ ሳይንስ አካዳሚ ሁለተኛውን የሳይንስ ጉባኤ ከፍቷል። አዲስ አበባ በሚገኘው በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ጽህፈት ቤት በአፍሪካ አዳራሽ በተከፈተው በዚህ ጉባኤ ላይ ትኩረት ይሰጣቸዋል የተባሉ ጉዳዮች በከፍተኛ ትምህርት አገር ወይንም ህብረተሰብ የሚያገኘው ጥቅም የሚያድግባቸው መንገዶች፣ የከፍተኛ ትምህርትን ጥራት እንዴት ማሻሻል እንደሚቻልና ከልማት ጋር በምን ዘዴ ማቆራኘት እንደሚቻል እንዲሁም በምርምርና እውቀት በማመንጨት ያተኮሩ ከፍተኛ የትምህርት ተቋማትን ማቋቋም ወይንም ማጠናከር የሚሉት እንደሆኑ በአካዳሚው የተሰራጨው የጽሑፍ መረጃ ይናገራል። ፕሮፌሰር ማስረሻ ፈጠነ የኢትዮጵያ ሳይንስ አካዳሚ ዋና ዳይሬክተር በበኩላቸው ዛሬ በሀገሪቱ በመስፋፋት ላይ ካለው ከፍተኛ ትምህርት አንጻር የምርምሩና የትምህርት ጥራቱን አለመመጣጠን በመጠቆም የጉባኤውን ዓላማ ያስረዳሉ።
እንደሚታወቀው ከፍተኛ ትምህርት ለአንድ ሀገር እድገት በተለይ ደግሞ ለህብረተሰቡ አጠቃላይ የሆነ ብልጽግናም ሆነ ለውጥ ከፍተኛ ትምህርት ከፍተኛ አስተዋጽኦ አለው። በተጨማሪም ደግሞ ሀገራችን የከፍተኛ ትምህርትን በሰፊው እያስፋፋች ትገኛለች። ነገር ግን ምርምር ያንኑ ያህል ደግሞ እየሰፋም አይደለም። ስለዚህ የከፍተኛ ትምህርት ተቋማት ውስጥ ሊኖሩ የሚገቧቸውን ነገሮች ምርምርም የሚስፋፋበትን መንገድ ለማየትና አስፈላጊ የሆኑ የፖሊሲ ሀሳቦችን ለማመንጨት የተዘጋጀ ጉባኤ ነው።
ጉባኤውን በንግግር የከፈቱት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከፍተኛ ትምህርት ለኢትዮጵያ እድገትና ለውጥ ግዙፍ አስተዋጽኦ እንዳለው፣ መንግስትም ለዚህ ትልቅ ትኩረት እንደሚሰጠው ገልጸዋል። ይህ ጉባኤም በሀገሪቱ ዛሬ የሚታዩትን ተግዳሮቶች ለመወጣት ጠቃሚ ሀሳቦችን ሊያመነጭ እንደሚችል ጠቁመዋል። ፕሮፌሰር ማስረሻ በተለይ ለቪኦኤ እንዳብራሩትም የዚህ ጉባኤ ልዩ ትኩረት የሆነውን ጉዳይ በተመለከተ እንዲህ ብለዋል።
ከዚህ ጉባኤ ጋር የተያያዘው የምርምር ዩኒቨርሲቲዎችን እንዴት እንፍጠር የሚለው ነው። ጉባኤው አራት ዘርፎች አሉት። የመጀመሪያው የዩኒቨርሲቲ ተማሪዎች ከትምህርት መስካቸው ውጪ እንዴት ነው የማመዛዘን፣ በሰፊው የማየት እና ሙሉ የመሆን ባህሪያትን ሊጎነጽፉ የሚችሉት የትምርት አካባቢዎችስ እንዴት ነው? አካዳሚክ የምንለው የትምርት መስክ የውይይት የክርክር መስኮች እንዴት ነው ሊሆኑ የሚችሉት በሚለው ነው።
ከዚህም ሌላ የዩኒቨርሲቲ ተማሪዎችን ክህሎት እንዴት ማሳደግ ይቻላል? ተመራቂዎቹ ፍሬያማ ተቀጣሪዎችም ስራ ፈጣሪዎችና ቀጣሪዎችም የሚሆኑበትን ክህል ማስጨበጥ እንዴት ይቻላል የሚለውም ጉባኤው የሚነጋገርባቸው ርዕሶች ናቸው ይላሉ ፕሮፌሰር ማስረሻ ፈጠነ። የምርምር ዩኒቨርሲቲዎችን በመፍጠር ረገድ ግን ፕሮፌሰር ማስረሻ ይህን ብለዋል።
የምርምር ዩኒቨርሲቲዎች የሚፈጠሩት ደረጃቸው ከፍ ያሉ በምርምር የተካኑ መምህራን ሲኖሩና ከፍተኛ ክህሎት ያላቸው ወይም ደግሞ ብቃት ያላቸው ተማሪዎች ሲኖሩና ይህንን ምርምር እንዲያካሄዱ በመንግስት የምርምር ግብዓቶች ሲኖሩና ይህንን የሚፈቅድ የአስተዳደርና የአመራር መስመር ሲኖር ነው። እና ይሄ ጉባኤ እነዚህን ዩኒቨርሲቲዎች መፍጠር እንዴት እንደሚቻል የፖሊሲ ሀሳብ እንዲያቀርብ የተዘጋጀ ጉባኤ ነው።
አካዳሚው የምርምር ዩኒቨርሲቲዎቹን መፍጠር የሚቻልባቸውን ብልሃቶች የፖሊሲ ምክረ ሀሳብ አድርጎ ለመንግስት ከማቅረብ በተረፈም ሀሳቡ ተጨባጭ እውነታ እንዲሆንም ወደፊት ሊያደርጋቸው ያቀዳቸውን የአካዳሚው ዋና ዲሬክተር ይዘረዝራሉ።
አካዳሚው አሁን ከዚህ ጉባኤ ላይ የሚወጡትን የውሳኔ ሀሳቦች እየያዘ በተለይ ደግሞ አንዳንዶቹን በጥልቀት ለተለያዩ ተቋማት እያቀረበ ተግባራዊ እንዲሆኑ ጥረት ያደርጋል። ለምሳሌ በተለያዩ ዩኒቨርሲቲዎች ላይ የምርምር ዩኒቨርሲቲዎችን እንዴት መፍጠር ይቻላል በሚል የተለያዩ ጉባኤዎችን፣ ውይይቶችን አካዳሚው አድርጓል፣ በሰፊውም ያደርጋል። እንግዲህ በመሰረተ ሀሳቡ እነዚህ ነገሮችን ህብረተሰቡ፣ ዩኒቨርሲቲዎች እየተረዱ ሲሄዱ ነው ወደዛ እየቀረብን የምንሄደው። እና በመጀመሪያ የምርምር ዩኒቨርሲቲ ማለት ምንድን ነው? ምን ግብዓት ይጠይቃል? እንዴት ነው ሊፈጠር የሚችለው? ሁሉስ ዩኒቨርሲቲ ነው ወይ የምርምር ዩኒቨርሲቲ የሚሆነው? እንደሚታወቀው መንግስት ከፍተኛ የሆነ የሰው ኃይል ያስፈልገዋል። አሁን መንግስትም ሳይሆን ሀገር አሁን ለተዘረጋው የእድገት መስክ ከፍተኛ የሆነ የሰው ኃይል ያስፈልገዋል። ዩኒቨርሲቲዎች ይህን የሰው ኃይል ማፍራት አለባቸው። ነገር ግን ደግሞ ጥቂት ዩኒቨርሲቲዎች በተለይ እውቀት ማመንጨትን ትኩረት አድርገው የሚሰሩ ዩኒቨርሲቲዎች ሊኖሩ ይገባል። እነዚህን እንዴት አድርገን ነው ማቋቋምና መፍጠር የምንችለው የሚሉትን ጉዳዮች በየዩኒቨርሲቲዎቹ፣ በየመንግስት ተቋማት አካዳሚው እየሄደ ውይይት በማድረግ ግንዛቤው እንዲኖር ወደ ፖሊሲ እንዲሰርጽና ተግባራዊ እንዲሆኑ ማገዝ ነው። ይሄ ነው እንግዲህ ሊሰራ የሚችለው አካዳሚ።
በዚህ ለሁለት ቀናት በሚቆየው ጉባኤ ላይ ከ200 በላይ ምሁራንና ፖሊሲ አውጪዎች እንደተገኙ የአካዳሚው የጽሑፍ መግለጫ ያስረዳል። በጉባኤው ላይ በተጋባዥ ምሁራን 11 ያህል ጥናታዊ ጽሑፎች ቀርበው ውይይት እንደሚካሄድባቸውም ታውቋል። የኢትዮጵያ ሳይንስ አካዳሚ ከተለያዩ የእውቀት መስኮች በተውጣጡ 49 ኢትዮጵያውያን ምሁራን በ2002 ዓ.ም የተመሠረተ ሲሆን በ2005 ዓ.ም ራሱን የቻለ ተቋም ሆኖ በአዋጅ ተቋቁመዋል። በአሁኑ ጊዜ የአካዳሚው መደበኛ አባላት ቁጥር 106 የደረሰ ሲሆን 34 ተባባሪና አንድ የክብር አባል አሉት። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ክቡራትና ክቡራን አድማጮች ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። አሁን የመጨረሻውን ዘገባ እናሰማችሁ። እስላማዊ መንግስት ነኝ የሚለው ነውጠኛ ቡድን ለማሸነፍ በዩናይት ስቴትስ የሚመራው ጥረት ዋና ምሽጎቹ ባሉበት በኢራቅና ሶሪያ ውጤት እያሳየ መምጣቱ በአንዳንዶች ዘንድ አሸባሪ ቡድን ተስፋ እየቆረጠ መጥተዋል የሚል ግምት አሳድረዋል። ሽብር ተከላካይ ባለስልጣናት ግን እውነታው ይህ አይደለም፣ እንዲያውም በቅርቡ ያደረሳቸው የሽብር ጥቃቶች በከፊል የቡድኑን ቀስ በቀስ እያደገ መምጣት የሚያመለክቱ ናቸው ሲሉ ያስጠነቅቃሉ። የአሜሪካ ድምፁ የብሔራዊ ጸጥታ ጉዳዮች ዘጋቢ ጄፍ ሰለዲን ተከታዩን አድርሶናል። ሰለሞን ክፍሌ ያቀርበዋል።
የፓሪሱ ጥቃቶች ቁስል በምዕራቡ ዓለም ገና ትኩስ ነው፣ አልጠገገም። ሐዘኑ ወዲያው በፍርሃትና የጸጥታ ጥበቃውን በማጠናከር ተለውጧል። አሁን ያለው ትክክለኛ ሁኔታ ይህን ይመስላል ሲሉ ያስጠነቅቃሉ የወቅቱና የቀድሞ የደህንነት ጥበቃ መሥሪያ ቤት ባለሥልጣናት። ጄምስ ዎዝሊ ቀድሞ የሲአይኤ ዳይሬክተር ናቸው።
I think ISIS will be with us
for some time. ገና አሁን መጀመራችን ነው። ISIS ወደፊት ለብዙ ጊዜ አብሮን የሚቆይ መስለኛል። የቡድኑ ዋና ምሽግ ቢወድም ወይም መሪያቸው ቢያዝና ቢገደል እንኳን እንቅስቃሴው የሚቀጥል ይመስለኛል።
ሽብር ተከላካይ ባለስልጣናት በበኩላቸው እስላማዊ መንግስት በፓሪስና ግብጽ ውስጥ ደግሞ በሩሲያው አውሮፕላን ላይ ያደረሷቸው ጥቃቶች ቢመታንኳ ቶሎ ማገገም እንደሚችል ለማሳየት ተጠቅሞበታል ይላሉ። የአይሲስ ኃይሎች እንደ እውነቱ ከሆነ ኢራቅ ውስጥ ቀስ በቀስ ነገር ግን በርግጠኝነት እየተሸነፉ ናቸው ሲሉ የሚያስረዳሉ ኮሎኔል ስቲቭ ዋረን።
We've also seen some other things like a reduction in the number of personnel sitting at checkpoints.
ሌሎች ሁኔታዎችንም ተመልክተናል። ለምሳሌ በፍተሻ ኬላዎች ላይ ይመደቡ የነበሩ ወታደሮች ቁጥር በአሁኑ ጊዜ በጣም ቀንሶ ይታያል። ይህም የሚያመለክተው ዛሬ በአይሲል ምድር ሁኔታዎች እንደቀድሞ ለቡድኑ የተመቻቹ አለመሆናቸው ነው።
ያም ሆኖ ግን ዋሽንግተን አሁንም ነገሮችን የምትመለከተው በጥንቃቄ ነው። ባለስልጣናቱ ምንም እንኳ ዛሬ ዩናይትድ ስቴትስን ሊያሰጋ የሚችል አስተማማኝ ነገር የለም ቢሉም የሀገር ውስጥ የጸጥታ ጥበቃዋን አጠናክራለች። ሙቢን ሼክ ቀድሞ በሽብር ተከላካይ ኃይል ውስጥ ሰርተዋል። የሚያስፈራው እስላማዊ መንግስት ነኝ የሚለው ቡድን በተፈጥሮ አድርባይ መሆኑና የጥቃት ስልቱን የመለዋወጥ ችሎታ ያለው መሆኑ ነው ይላሉ።
The wounds from the attacks on Paris still raw in the West, where mourning is quickly being replaced by renewed fears and stepped up security.
አይሲል ሰዎችን አሰልጥኖ ተመልሰው ወደ አገራቸው በመሄድ ትዕዛዝ ሲሰጣቸው ጥቃት እንዲያደርሱ የማድረግ እቅድ ነበረው። ይሄ ደግሞ የስልት ለውጥ አይደለም። በትክክል ቀድሞኑ ለማድረግ የገቡትን ቃል እየፈጸሙ ነው ያሉት።
የዩናይትድ ስቴትስ የሽብር ተከላካይ ባለስልጣናት ለአሜሪካ ድምፅ እንደተናገሩት አይሲል በውስጡ ለውጥ አካሂዷል። አካባቢን በመቆጣጠር ተከታዮቹን የራሴ ግዛት በሚላቸው ቦታዎች ከማስፈር ይልቅ እዚያው ራሱ ምድር ላይ ሆኖ ሳይንቀሳቀስ በሩቅ ጥቃት የማድረስ ችሎታውን ማሳየት፣ በዚያም በዓለማችን የላቀ ዕውቀት ያለው ጂሃዳዊ ድርጅት መሆኑን ለማሳየት ይጥራል። ይህ በእንዲህ እንዳለ አልቃይዳና አይሲል ለሶማሊያው አገር በቀል ጂሃዳዊ እንቅስቃሴ ለአልሻባብ ፈጥኖ መጥፋት ምክንያት ሊሆን ይችላል በተባለ ጦርነት መጠመዳቸው ይነገራል። በኢራቅ የእስላማዊ መንግሥት እንቅስቃሴና አይሲል የምልመላ ቪዲዮዎችን ለተዋጊዎቻቸው በተደጋጋሚ እያሳዩ በሶማሊያ የሚገኙ ወጣት አባላትን እንዲቀላቀሉ እየሰበኩ ነው። የቅስቀሳ ዘመቻው በቅርቡ ፍሬ አፍርቶ ሁለት ከፍተኛ የአልሻባብ ጦር መሪዎች ከዓለም አቀፉ የሽብር መረብ ጋር ለመስራት ቃል ገብተዋል። የሶማሊያው ፕሬዚደንት ሐሰን ሼክ ማህሙድ ስለዚሁ አንስተው ሲናገሩ የሁለቱ ሰዎች መክዳት የሚያመለክተው አልሻባብ ወዴት እንደሚሄድ የተሳነው መሆኑን ነው ብለዋል። በለንደን የመካከለኛው ምስራቅ ጉዳዮች ባለሙያ ማይክል ስቴፈንስ ለቪኦኤ እንደተናገሩት ደግሞ
I think certainly al-Qaeda is a rival for the Islamic State and we've seen this in a number of countries most specifically
ለአይሲል ግን የሁለቱ ሰዎች አልሻባብን ከልተው አልቃይዳን መቀላቀላቸው ከፍተኛ ደስታን ይፈጥራል። ምክንያቱም አልቃይዳ ዋናው የዓለሙ የሽብር መረብ መሆኑን ያሳያልና ነው ያሉት። በአፍሪካ ሌላው የሽብር ቡድን የናይጄሪያው ቦኮ ሐራምም ባለፈው ዓመት መጋቢት ላይ ከአይሲል ጋር መቀላቀሉን ይፋ ማድረጉ ይታወሳል። ቦኮ ሐራም ከዚያን ጊዜ ጀምሮ ተዋጊዎቹን ወደ አይሲል ካምፕ እየላከ ያሰለጥናል።
ክብራትና ክብራን አድማጮች ለምሽቱ የያዝነውን ዝግጅት በዚሁ ማብቃታችን ነው። ከምሽቱ ሰዓት ላይ ታዲያ ሰፋ ባለውና በርከት ያሉ ዘገባዎችና ቅንብሮች የተካተቱበት ዝግጅታችን ይጠብቃችኋል። ያስተናግድኳችሁ አሉላ ከበደ፣ ፕሮግራሙን ከመራችልኝ ጽዮን ግርማና ከስርጭት መሐንዲሱ ቮይቴክ ዞርኛ ጋር በዚሁ ልሰናበት ነው። መልካም ምሽት ከጽዮን ግርማ ዜማ ምርጫ ጋር
This program has come to you from the Voice of America, Washington.